የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ዝግጅታችን አሁን ጀመረ። ፕሬዚዳንት ባይደን በተባበሩት መንግስታት ድርጅት ጠቅላላ ጉባኤ የመሰናበቻ ንግግር አደረጉ።
The world needs to stop arming the generals.
ዓለም ጄኔራሎችን ማስታጠቅ ማቆም አለባት። ሀገራቸውን ከማውደም ሊታቀቡ በአንድ ድምጽ ተነግራቸው ይገባል። ለሱዳን ህዝብ የሚላከውን እርዳታ ከማደናቀፍ ይታቀቡ ይገባል። ይህን ጦርነት አሁኑን አስቁሙ። ፕሬዚዳንት ባይደን በጠቅላላ ጉባኤው ላይ ያደረጉት ንግግር የተመለከተው ሙሉ ዘገባ የምሽቱ አብይ ርዕሳችን ነው። በኋላ ላይ ወደ እናንተ የሚደርስ ነው የሚሆነው። ማክሰኞ መስከረም 14 2017 ዓ.ም ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን እንደምን አመሻችኋል? አስማማየ ነው ነኝ። ምሽቱን ያስተናገድኳችሁ ከእናንተ ጋር አብሬ ቆይታ የማድረግ ነው የሚሆነው። ለዓለም ዜናዎቹ ኤደን ገረመው ዚያለች፣ የስቱዲዮ ቅንብሩን ደግሞ ብራና ይሉት መራናለች። የምሽቱ የፕሮግራሙ አዘጋጅ ደረጀ ደስታ ነው። እስቱን ከኛ ጋር አብራችሁን ታሳልፉ የጋበዝኩኝ አሁን ቀጥታ ከዓለም ወደ ተሳሰቡ ዜናዎች ነው የምናመራው። ኤደን ተጠብቃችኋለች።
ጤና ይስጥልን አድማጮቻችን በድጋሚ እንደምን አመሻችኋል። ኢትዮጵያ ግብጽ በሳምንቱ መጨረሻ ወደ ሶማሊያ በድጋሚ የጦር መሳሪያዎች መላኳን በሚመለከት ያላትን ስጋት ገለጸች። በኢትዮጵያ ከ9000 በላይ ስደተኞች ዲጂታል መታወቂያ ማግኘታቸው ተገለጸ። የከባድ መኪናዎች አገልግሎት ዘመንን አስመልክቶ ውሳኔውን ባለንብረቶችን ቅር አሰኝቷል የሚሉትና ሌሎች ዓለም አቀፍ ዜናዎችና ዘገባዎችን በምሽቱ ወደ እናንተ እናደርሳለን። ኢትዮጵያ ግብጽ በሳምንቱ መጨረሻ ወደ ሶማሊያ በድጋሚ የጦር መሳሪያዎች መላኳን በሚመለከት ያላትን ስጋት ገለጸች። የኢትዮጵያ የውጭ ጉዳይ ሚኒስትር ታዬ አጽቀሥላሴ የውጭ ኃይሎች ወደ ሶማሊያ የሚልኳቸውን የጦር መሳሪያዎች አስቀድሙም ያለውን ደካማ የጸጥታ ሁኔታ ሊያባብሱና መሳሪያዎቹ በአሸባሪዎች እጅ ሊወድቁ ይችላሉ ብለዋል። የውጭ ጉዳይ ሚኒስትር ታዬ ይህንን ስጋታቸውን በኒውዮርክ እየተካሄደ ካለው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ከድርጅቱ የሰላም ግንባታና የፖለቲካ ጉዳዮች ረዳት ዋና ጸሐፊ ሮዝሜሪ ዲካርሎ ጋር ባደረጉት ውይይት ያሳወቋቸው መሆኑን የኢትዮጵያ መንግስት የዜና አገልግሎት አስታውቋል። ሶማሊያ የኢትዮጵያ የውጭ ጉዳይ ሚኒስትር ታዬ ያሰሙትን ስጋት በተመለከተ ወዲያውኑ አስተያየት አልሰጠችበትም። ይሁን እንጂ የሶማሊያ የመከላከያ ሚኒስትር አብዱል ቃድር መሐመድ ኑር ከጦር ኃይሎች አዛዡ ከጀነራል ኢብራሂም ሼክ ሙሄድን ጋር ሆነው የጦር መሳሪያዎቹ የግብጽ ባንዲራ ካላት መርከብ ላይ ሲራገፉ ሲመለከቱ የሚያሳይ ፎቶ በፌስቡክ ገጻቸው ላይ አጋርተዋል። የግብጽ መንግስት ኢትዮጵያ ራሷን ከሶማሊያ ነጻ ሪፐብሊክ አድርጋ ካወጀችው ከሶማሊላንድ ጋር ካደረገችው አወዛጋቢ ውል ጋር ተያይዞ ቀጠናው ላይ ውጥረት ባለበት በዚህ ወቅት ለሶማሊያ የጦር መሳሪያዎቹን መላኩንም አረጋግጧል። የግብጽ የውጭ ጉዳይ ሚኒስትር ቃል አቀባይ ታሚም ሐላፍ ለሶማሊያ የተላኩት የጦር መሳሪያዎች ከትላንት በስቲያ እሁድ ለት ሞቃዲሾ መድረሳቸውን አረጋግጠዋል። ቃል አቀባዩ ባወጡት መግለጫ ሶማሊያ ጸጥታዋና መረጋጋቷን ለማረጋገጥ እንዲሁም ደግሞ ሽብርተኝነትን ለመዋጋት ብሎም ሉዓላዊነቷን አንድነቷን ለማስከበር የምታደርገውን ጥረት ግብጽ ትደግፋለች ብለዋል። በዚህም መሰረት የሶማሊያ የጦር ኃይል አቅም ለመገንባት የተላከው ወታደራዊ እርዳታ ኡድለት ሞቃዲሾ ድርሷል ሲሉ ተናግረዋል። ሶማሊያ በቅርቡ ከግብጽ ጋር የመከላከያ ትብብር ስምምነት እየተፈራረመች ያለች ሲሆን አሁን ያለው የአፍሪካ ህብረት የሶማሊያ ሽግግር ተልእኮም አትሚስን በሚተካ የህብረቱ ተልእኮ ውስጥ የግብጽ ወታደሮች እንዲሳተፉ ጋብዛለች። የኢትዮጵያ ወታደሮች እስከመጪው ታህሳስ ባለው ጊዜ ሀገሯን ለቀው እንዲወጡም ሶማሊያ ጠይቃለች። የኢትዮጵያ ውጭ ጉዳይ ሚኒስትር ታዬ አጽቀሥላሴ በሚቀጥለው እንደ አውሮፓውያን አቆጣጠር 2025 መጀመሪያ ላይ ስራውን የሚጀምረውን አዲሱ የአፍሪካ ህብረት ተልእኮ አስመልክተው መናገራቸውን የኢትዮጵያ የዜና አገልግሎት ዘገባ አመልክቷል። ማናቸውም የድህረ አትሚስ አደረጃጀት የሚኖረው ስልጣን፣ የሰራዊት መጠን፣ የፋይናንስ አቅርቦትና ቅንጅትን በሚመለከት አስፈላጊ ውይይት ተደርጎበት መወሰን እንዳለበት ማሳሰባቸውንም ዘገባው አብስቷል። በኢትዮጵያ ከ9000 በላይ ስደተኞች ዲጂታል መታወቂያ ማግኘታቸው ተገለጸ። ባለፉት 6 ወራት ጊዜ ውስጥ በኢትዮጵያ የሚገኙ 10000 የሚደርሱ ስደተኞች ፋይዳ የተሰኘ ዲጂታል መታወቂያ እንደተሰጣቸው የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር UNHCR አስታውቋል። ዲጂታል መታወቂያው ስደተኞች የተለያዩ ማህበራዊና ኢኮኖሚያዊ እንዲሁም ደግሞ የደህንነት አገልግሎቶችን እንዲያገኙ ያስችላል ሲል ተቋሙ ያወጣው ወርሃዊ ሪፖርት አመልክቷል። በሂደቱ ላይ መዘግየት መታየቱን የገለጹት የስደተኞች ተመላሾች አገልግሎት የፕሮቴክሽን ዳይሬክተር ዳባ ለሚሳ ለዚህ ምክንያቱ የባለሙያዎች እጥረት መሆኑንም ተናግሯል። አድማጭ ተመልካቾቻችን ሰፋ ያለው የዚህ ዘገባ በምሽቱ ወደ እናንተ የሚደርስ ይሆናል። የከባድ መኪናዎች አገልግሎት ዘመንን አስመልክቶ የተላለፈው ውሳኔ ባለንብረቶችን ቅር አሰኘ። የትራንስፖርትና ሎጂስቲክስ ሚኒስቴር የአገልግሎት ዘመናቸው ከ30 አመታት በላይ የሆኑ የጭነት መኪኖች ወደ ጅቡቲ የትራንስፖርት አገልግሎት እንዳይሰጡ ያስተላለፈው ውሳኔ ወደ ትግበራ መግባቱን እንደሚቀወም የኢትዮጵያ የትራንስፖርት አሰሪዎች ፌዴሬሽን አስታውቋል። ውሳኔው የተለያዩ ችግሮችን ስለሚያስከትል እንደገና ሊጤን ይገባል ያሉት የፌዴሬሽኑ ፕሬዝዳንት አቶ ብርሃነ ዘሩ ተናግረዋል። ሚኒስቴር መስሪያ ቤቱ ጉዳዩን ዳግም የማይመለከተው ከሆነም አቤቱታችንን ለጠቅላይ ሚኒስትሩ እናቀርባለን ብለዋል። በዚህ ጉዳይ ዙሪያ ከትራንስፖርትና ሎጂስቲክስ ሚኒስቴር ምላሽና አስተያየት ለማግኘት ያደረግነው ሙከራ ለዛሬው አልተሳካም። አድማጭ ተመልካቾቻችን የምትከታተሉት ዜና ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ወደ እናንተ የሚደርስ ነው። እስራኤል በሊባኖስ ባደረሰቻቸው ጥቃቶች የሞቱት ሰዎች ቁጥር 550 ማለፉ ተገለጸ። እስራኤል በሁለቱ ቀናት ባደረሰቻቸው የአየር ጥቃቶች 558 ሰዎች መገደላቸውን የሊባኖስ የጤና ባለስልጣናት ተናግረዋል። ዛሬ ማክሰኞ እስራኤል በደቡባዊ ሊባኖስ ላይ በተደጋጋሚ የአየር ድብደባ አካሄዳለች። ጥቃቶቹ ኢላማ ያደረጉት ወደ ሰሜናዊ እስራኤል ሮኬቶች የሚተኩሱትን ጨምሮ በርካታ የሂዝቦላ ተዋጊዎች መሆኑንም አመልክታለች። ህዝቦላ በበኩሉ ዛሬ ማክሰኞ እስራኤል ወታደራዊ ሰፈሮች ላይ ያነጣጠረው ሮኬት ጥቃት ማድረሱንም አስታውቋል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን UNHCR ቃል አቀባይ ዛሬ ለጋዜጠኞች በሰጡት ቃል በሊባኖስ በብዙ 10 ሺዎች የሚቆጠር ህዝብ ከመኖሪያው እንዲሰደድ መገደዱን ገልጸው ከቀየው የሚፈናቀለው ህዝብ ቁጥር እንደሚጨምርም ይጠበቃል ብለዋል። ቃል አቀባዩ ማቲው ሳልስማርስ ሁኔታውን እጅግ አሳሳቢ ሲሉም ነው የገለጹት። የተባበሩት መንግስታት ድርጅት የሰብአዊ መብቶች ዋና ኃላፊው ቮልከር ተርክ በበኩላቸው በቀጠናው ተሰሚነት ያላቸው ሁሉም ዓለም አቀፍ ህግጋት እንዲከበሩ የተቻላቸውን ያድርጉ ሲሉ ተማጽነዋል። በግጭቱ መባባስ የተነሳም የፈረንሳይ አየር መንገድ፣ የካታር አየር መንገድና የተባበሩት አረብ ኤምሬቶች አየር መንገድ ኢትሃድን ጨምሮ የተለያዩ አየር መንገዶች ቤይሩት ውስጥ አውሮፕላን ማረፊያ መግባትም ሆነ መነሳት አቁመዋል። የፕሬዝዳንት ባይደን የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ንግግር። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በኒውዮርክ እየተካሄደ ባለው አመታዊ የተባበሩት መንግስታት ጠቅላላ ጉባኤ ላይ ዛሬ ማክሰኞ ንግግር አድርገዋል። ባይደን በመቶዎች የተቆጠሩ የዓለም መሪዎች ባሰባሰበው ጠቅላላ ጉባኤ ላይ የመጨረሻቸው በሆነው በዚህ ንግግራቸው በሊባኖስ የለየለት ጦርነት እንዳይቀሰቀስ አስጠንቅቀዋል። የጋዛው ጦርነት እንዲበቃም ነው ያሳሰቡት። ባይደን በእስራኤልና በሂዝቦላ መካከል እየተባባሰ ያለውን ግጭት አስመልክቶም ወደ ለየለት ጦርነት ውስጥ መግባት ማንንም አይጠቅምም፣ ይልቁንም አሁንም ቢሆን ለግጭቱ ዲፕሎማሲያዊ መፍትሄ ማግኘት ይቻላል ብለዋል። ጋዛ ላይ በእስራኤልና በሐማስ መካከል አንድ ዓመት ሊደፍን በተቃረበውን ጦርነት አስመልክቶ ተዋጊዎቹ ወገኖች የመንግስታት ድርጅት የጸጥታ ምክር ቤት ያጸደቀውን የተኩስ አቁምና የታጋጆችን መለቀቅ ውል እንዲያጠናቀቁ ጥሪ አቅርበዋል። አድማጭ ተመልካቾቻችን ለምሽቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ መሰናዶች ጋር ታቆዩ ዘንድ ጋብዛለሁ። ከአሜሪካ ድምጽ ኤደን ገረመው።
እንገረመውን ለዓለም ዜናዎቹ አመሰግናለሁ። አድማጮቻችን የተከታተላችሁ የምትገኙት ከዋሽንግተን ዲሲ ወደ እናንተ እየደረሰ የሚገኘውን የማክሰኞ ምሽት የአሜሪካ ድምጽ ዝግጅታችን ነው። ያስተናግድኳችሁ ያለው ተስማማየ ነው። በምሽቱ አብሮን ከመያመሽት መካከለ የውይና ማብራሪያ ድረገጽ ፕሮዲሰራችን አባየው ገበያው ትገኝበታለች። ከዛም በተጨማሪ የስቱዲዮ ቅንብሩን እየመራች ለምትገኘው ብራናይሉናት የፕሮግራም ዋና አዘጋጅ ደረጀ ደስታ ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.vnews.com እንዲሁም በፌስቡክ @vnharic ላይ በቀጥታ እየተከታተላችሁን ከኛ ጋር አብራችሁን ማምሸት ትችላላችሁ። አሁን ቀጥተን እናልፈው ወደ ምሽቱ አብይ ርዕስ ነው። የአሜሪካው ፕሬዝዳንት ጆ ባይደን በ79ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ዛሬ ማክሰኞ ንግግር አድርገዋል። 20 ደቂቃ ያለፈጀው ንግግራቸው የፕሬዝዳንትነት ዘመናቸው ለሚያበቃው ባይደን የተባበሩት መንግስታት ድርጅትን የመሰናበቻ ንግግር ተደርጎም ይቆጠራል። በመካከለኛው ምስራቅ፣ በዩክሬን እንዲሁም በአፍሪካ የሚካሄዱት ጦርነቶች የንግግሮቻቸው ዋናዎች ትኩረቶች ነበሩ። እንግዲህ ወልዴ እንደሚከተለው ያቀርባል።
ተሰናባቹ የአሜሪካው ፕሬዝዳንት ጆ ባይደን ዛሬ በተባበሩት መንግስታት ድርጅት 79ኛው ጠቅላላ ጉባኤ ላይ ባደረጉት ንግግር በሱዳን በመፋለም ላይ ያሉት ጄኔራሎች ሀገሪቱን በማውደም ላይ ያለውን ጦርነት እንዲያቆሙ ጥሪ አድርገዋል። እየተባባሰ የመጣው የሰብአዊ ሁኔታም በሱዳን 8 ሚሊዮን የሚሆኑ ሰዎችን ለረሃብ አደጋ አጋልጧል ብለዋል።
ዓለም ጄኔራሎችን ማስታጠቅ ማቆም አለባት። ሀገራቸውን ከማውደም እንዲታቀቡ በአንድ ድምጽ ልትነግራቸው ይገባል። ለሱዳን ህዝብ የሚላከውን እርዳታ ከማደናቀፍ ይታቀቡ ይገባል። ይህን ጦርነት አሁኑን አስቁሙ።
በእስራኤልና በሂዝቦላ መካከል እየተካሄደ ያለውን ጦርነት አስመልክቶ ሲናገሩም በሊባኖስ ሙሉ በሙሉ የሆነ ጦርነት ያሰጋል፣ በጋዛ የሚካሄደውን ጦርነት አሁኑኑ ማቆም አለብን ብለዋል። ሙሉ ለሙሉ ወደ ጦርነት መግባቱ የማንም ፍላጎት ሊሆን አይገባም ያሉት ባይደን ዲፕሎማሲያዊ መፍትሄ አሁንም የሚቻል ነው ብለዋል። የተኩስ ማቆም ጥሪያቸውንም ደግሞ አሰምተዋል።
ከቃጣርና ግብጽ ጋር በመሆን የተኩስ ማቆምና የታጋቾች መለቀቅን የተመለከተ የስምምነት ሐሳብ አቅርቤያለሁ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አጽድቆታል። አሁን ሁለቱ ወገኖች ስምምነቱን መቋጨት ያለባቸው ጊዜ ነው። ታጋቾችን ማስለቀቅና ለእስራኤልም ሆነ ለጋዛ ከሐማስ ነጻ የሆነ ደህንነት ማስጠበቅ አለብን።
ፕሬዝዳንት ባይደን ዩክሬን ከሩሲያ ጋር በምታደርገው ጦርነት ድል እስከምትቀዳጅ ድረስ ድጋፋቸውን እንደሚቀጥሉ በዛሬው የተመድ ጠቅላላ ጉባኤ ንግግራቸው ላይ አስታውቀዋል። ሩሲያ ዩክሬንን ለማውደምና ኔቶን ለማዳከም ብትሞክርም አልተሳካም ብለዋል። ጦርነቱ ከሁለት ዓመታት በፊት ከጀመረ ወዲህ የኔቶ አባላትና አጋሮቻችን እንዲሁም ከ50 በላይ የሚሆኑ ሀገራት በጋራ ቆመዋል ብለዋል። በዚህ አዳራሽ ውስጥ ያሉ ሰዎች ከዩክሬን ህዝብ ጎን እንዲቆሙ ጠይቃለሁ ብለዋል ባይደን። ጦርነቱን አሸንፈን ነጻነት የተጠበቀ እንዲሆን ማድረግ ይገባናል ሲሉም አክለዋል። ባለፈው ዓመት ከፕሬዝዳንታዊ ፉክክሩ መውጣታቸውንና የፖለቲካ ህይወት ጉዟቸውንና ውሳኔያቸውን በተመለከተም የፕሬዝዳንትነት ዘመናቸው የሚያበቃው ባይደን በተመድ የመሰናበቻ ንግግራቸው ቀጣዩን ብለዋል።
Being president has been the honor of my life.
ከባድ ውሳኔ ነበር። ፕሬዝዳንት መሆን በህይወቴ ትልቅ ኩራትና ክብር የሚሰጠኝ ስራ ነው። ስራውን ወደዋለሁ። ሀገሬን ደግሞ ይበልጥ ወዳታለሁ። ከ50 ዓመት ህዝባዊ አገልግሎት በኋላ ሀገሪቱን ወደፊት የሚወስዳት አዲስ ትውልድ እንዲረከብ ወስኛለሁ። መሪዎች ሆይ፣ በስልጣን ከመቆየት በላይ ይበልጥ አንገብጋቢ የሆነ ጉዳይ አለ። ይኸውም የህዝባችሁ ጉዳይ ነው።
እየቀጠለ ባለው 79ኛው የተመድ ጠቅላላ ጉባኤ ላይ ዛሬ ንግግር ያደረጉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በበኩላቸው የዓለም ሁኔታ አሳሳቢ እንደሆነ አስገንዝበዋል። የዓለም ሁኔታ ዘላቂነት የሌለውና አሳሳቢ ነው ሲሉ ዋና ጸሐፊው በተመድ ጠቅላላ ጉባኤ ላይ ለታደሙት የዓለም መሪዎች ተናግረዋል። ሌሎች በርካታ የዓለም መሪዎችም እየተካሄደ ባለው የተባበሩት መንግስታት ድርጅት 79ኛ ጠቅላላ ጉባኤ ላይ ንግግር አድርገዋል። በመካከለኛው ምስራቅ፣ በዩክሬን እንዲሁም በአፍሪካ የሚካሄዱት ጦርነቶች የንግግሮቻቸው ዋና መልእክቶች ነበሩ። ለአሜሪካ ድምጽ እንግዲህ ወልዴ ዋሽንግተን ዲሲ።
አድማጮቻችንና ተመልካቾቻችን እየተከታተላችሁ የምትገኙት ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የማክሰኞ ምሽት የአሜሪካ ድምጽ ዝግጅታችን ነው። ቀደም ሲል ስትከታተሉት የነበረው የምሽቱን አብይ ርዕስ ነበር። ቀጥሎ ደግሞ የትንታኔው መጽሔት ወደ እናንተ ይደርሳል።
የኢትዮጵያ መንግስት ካለፈው ዓመት
የትንታኔው መጽሔት ወደ መጀመሪያ ወደ ሆነ ዘገባ አልፋለሁ። በኢትዮጵያ ከ9000 በላይ ስደተኞች ዲጂታል መታወቂያ ማግኘታቸው ተገለጸ። ባለፉት 6 ወራት ውስጥ በኢትዮጵያ የሚገኙ 10000 የሚጠጉ ስደተኞች ፋይዳ የተሰኘ የዲጂታል መታወቂያ እንደሰጣቸው የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር በመጻሩ UNHCR አስታውቋል። ዲጂታል መታወቂያው ስደተኞች የተለያዩ ማህበራዊና ኢኮኖሚያዊ እንዲሁም የደህንነት አገልግሎቶችን እንዲያገኙ እንደሚያስችልም ተቋሙ ገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ተጠባባቂ ዋና ኮሚሽነር ራኬ መሰለ ተመዝግበው ዕውቅና ማግኘት አለመቻል በተለይ የከተማ ስደተኞችን ለእስርና መሰል ችግሮች አጋልጧቸው ቆይቷል ሲሉ ለአሜሪካ ድምጽ በቅርቡ ተናግረዋል። በሂደቱ ላይ መዘግየት መታየቱን የገለጹት በኢትዮጵያ መንግስት የስደተኞችና ምላሽ አገልግሎት የስደተኛ ከለላ ዳይሬክተር ዳባለ ሜሳ ለዚህ ምክንያቱም የባለሙያዎች እጥረት እንደሆነ ጠቁመዋል። በአሁኑ ወቅት ችግሩን ለመቅረፍ ከዩኒሲያር ጋር በመተባበር አገልግሎቱን የሚሰጡ ባለሙያዎች ሰልጥነው በየካምፖቹ እንዲሰማሩ ማደረጋቸውንም አስረድተዋል። ኬኔዲ አባተ ተጨማሪ አለው።
የኢትዮጵያ መንግስት ካለፈው አመት መጋቢት ወር ጀምሮ በአገሪቱ የተለያዩ አካባቢዎች ለሚገኙ ስደተኞች ፋይዳ የተሰኘ ዲጂታል መታወቂያ ካርድ በመስጠት ላይ እንደሚገኝ ለሂደቱ ድጋፍ በማድረግ ላይ የሚገኘው የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህጻሩ UNHCR አስታውቋል። ድርጅቱ ዛሬ ማክሰኞ መስከረም 14 ቀን 2017 ዓ.ም ባወጣው የነሐሴ ወር አፈጻጸም ሪፖርቱ በአዲስ አበባ ለ3 ወራት በሙከራ የተጀመረው መርሃ ግብሩ አሁን ላይ በአማራ፣ በቤኒሻንጉል ጉሙዝና በሶማሌ ክልሎች ተስፋፍቶ ከ9600 በላይ የዲጂታል መታወቂያ ካርዶች ለስደተኞች እንደተሰጡ ገልጿል። በአሁኑ ጊዜ የዲጂታል መታወቂያ ሰጣጥ ሂደቱ በሶማሌ ክልል እየተከናወነ እንደሚገኝ ከስፍራው በስልክ አስተያየታቸውን የሰጡን በስደተኞችና ተመላሾች አገልግሎት የስደተኞች ከለላ ዳይሬክተር ዳባለ ሜሳ ስለቀጣይ ሂደቱን አብራርተዋል።
በተለያዩ ክልሎች ላይ ቀብሪበያ ላይ አሁን እየሰራን ነው።
ቀብሪበያ ማለት ወደ ሶማሌ ክልል ነው?
ሶማሌ ክልል ነው። አማራ ክልል ላይ ዳባት ላይ እየሰጠናቸው ነው። ቤኒሻንጉል ጉሙዝ ሶሬን ካምፕ ላይም ዲጂታል ላይ እየሰጠን ነው። አጠቃላይ ሂደቱ ከናሽናል አይዲ ፕሮግራም ጋር ነው በጋራ በትብብር እየሰራን ያለ ነው። ይህንን ስንሰጥ በሲስተም መሰረት ወደ ናሽናል አይዲ ፕሮግራም እንልካለን። በዛ መሰረት ቁጥር ይልካሉ። በዛ ቁጥር መሰረት ፓስፖርት ተደርጎ አይዲ ፕሪንት ተደርጎ ሰጣቸዋል። ይሄ ለስደተኞች ዘርፈ ብዙ ጠቀሜታ አለው። ከጸጥታ አንጻር፣ ከሶሻል ኢኮኖሚክ አንጻር ስደተኞቹ ተጠቃሚ ይሆናሉ እና ይህንን እንደ መንግስት አጠናክረን እንቀጥላለን። በቅርቡም በጋምቤላ ይህንን ናሽናል አይዲ ለመጀመር በተርኬዲ መጠላጣቢያ የገኖ ዝግጅት ስራዎችን ጨርሰናል። በቅርቡ እንጀምራለን። ሌሎች ካምፖችንም ለሁሉም ስደተኞች የዲጂታል አይዲ ተጠቃሚ እንዲሆኑ የማድረግ ስራ እየሰራን ነው ያለን።
በኢትዮጵያ እየተከናወነ ያለውን ለስደተኞች ዲጂታል መታወቂያ የመስጠት ሂደት ያደነቀው UNHCR የተነሳሽነት የስደተኞች ጥበቃን በተገቢው ሰነድ በማጠናከር ረገድ ኢትዮጵያ ለዓለም አቀፉ የስደተኞች መድረክ GRF ያላትን ቁርጠኝነት የሚያመለክት ነው ብሏል። ዲጂታል መታወቂያው ስደተኞችን ከአስገዳጅ የመመለስ ሂደትና በዘፈቀደ ከመታሰር የሚከላከል ሲሆን እንደ ጤናና ትምህርት የመሳሰሉ ማህበራዊ አገልግሎቶችን እንዲያገኙም የሚያስችል ነው። በተጨማሪም ስደተኞች የባንክ ሂሳቦችን እንዲከፍቱ፣ የንግድ ስራዎችን እንዲያከናውኑና በኢኮኖሚያዊ እንቅስቃሴዎች እንዲሳተፉ የሚያስችላቸው እንደሆነ የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነርና የኢትዮጵያው የስደተኞችና ተመላሾች አገልግሎት መረጃዎች ያመለክታሉ። ይሁን እንጂ የስደተኞች ምዝገባና የመታወቂያ ሰጣጥ ሂደቱ የተቀላጠፈ ባለመሆኑ በኢትዮጵያ ቁጥራቸው በከፍተኛ መጠን እየጨመረ የሚገኙ ስደተኞች ለተለያዩ ችግሮች እየተጋለጡ እንደሆነ መግለጻቸውን ከዚህ ቀደም መዘገባችን ይታወቃል። የስደተኞችን ጉዳይ በቅርበት ከሚከታተሉት ተቋማት አንዱ የሆነው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮም እንዲሁ ከምዝገባና መታወቂያ ከማግኘት ጋር በተያያዘ ያለው ሂደት መዘግየቱ ስደተኞችን በተለይም በከተሞች የሚገኙ ስደተኞችን ለእስርና መሰል ችግሮች ማጋለጡን ሰሞኑን ለአሜሪካ ድምጽ ገልጾ ነበር። ለስደተኞች የዲጂታል መታወቂያ የመስጠቱ ሂደት የዘገየው ከዘርፉ ባለሙያዎች እጥረት ጋር በተገናኘ መሆኑን የገለጹት በስደተኞችና ተመላሾች አገልግሎት የስደተኞች ከለላ ዳይሬክተር ዳባለ ሜሳ አሁን ላይ ችግሩ እየተቀረፈ ነው ብለዋል።
በእርግጥ ትንሽ የመዘግየት ነገር አለው፣ ግን እነዚህ ባለሙያዎች ስልጠና ከወሰዱ እና ወደ ስራ ከገቡ በኋላ ጥሩ መሻሻሎች አሉ እና ባለሙያዎቹ ደግሞ የበለጠ ስልጠና ወስዶ ወደ ስራ ሲገቡ እያንዳንዱ ካምፕ ላይ ይህን ሊሰራ የሚችል ባለሙያ ተቀምጧል። ስልጠናውን ከወሰደ እና ስራው ከተጀመረ በኋላ በቀጣይነት ሊሻሻሉ ነገሮች ይኖራሉ። እስካሁን የማቴሪያል ችግር የለብንም። ኦልሞስት የኔሰር ማቴሪያሎችን አቅርቧል። በሁሉም ቦታ ላይ አሁን ለማቅረብ ፈቃደኞች ናቸው።
በአሁን ወቅት በኢትዮጵያ ከአንድ ሚሊዮን በላይ ስደተኞችና ጥገኝነት ጠያቂዎች ይኖራሉ ተብሎ የሚገመት ሲሆን ሁሉንም ስደተኞች የዲጂታል መታወቂያ ተደራሽ ለማድረግ መታቀዱንም ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ቀጣይ የትንታኔ መጽሔት ዘገባችን ደግሞ መንግስት ያሳለፈው ውሳኔን የትራንስፖርት አሰሪዎች ፌዴሬሽን ተቃውሞ ይላል። የትራንስፖርትና ሎጂስቲክስ ሚኒስቴር አገልግሎት ዘመናቸው ከ30 አመት በላይ የሆኑ ተሽከርካሪዎች ወደ ጅቡቲ ትራንስፖርት አገልግሎት እንዳይሰጡ ያሳለፈው ውሳኔ ተቃውሞ ገጠመው። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን መንግስት ከአንድ አመት በፊት ያወጣው መመሪያ መሰረት በማድረግ በቅርቡ ከ30 አመት በላይ የሰሩ ተሽከርካሪዎች ድንበር ተሻጋሪ የጭነት አገልግሎት እንዳይሰጡ ማገዱን ገልጾ ውሳኔው የተለያዩ ችግሮች ስለሚያስከትል እንደገና ሊጤን ይገባል በማለት ጠይቋል። ስለ ጉዳዩ ለአሜሪካ ድምጽ ማብራሪያ የሰጡት የፌዴሬሽኑ ፕሬዝዳንት አቶ ብርሃን ይዘሩ ሚኒስቴር መስሪያ ቤቱ ጉዳዩን ዳግም የማይመለከተው ከሆነ አቤቱታችንን ለሀገሪቱ ጠቅላይ ሚኒስትር እናቀርባለን ብለዋል። በዚህ ዙሪያ ከትራንስፖርትና ሎጂስቲክስ ሚኒስቴር ምላሽና አስተያየት ለማግኘት ያደረግነው ሙከራ ለዛሬ አልተሳካም። ገብረ ሚካኤል ገብረ መድን ተከታዩን ዘገባ አዘጋጅቷል።
የአሜሪካ ድምጽ የተመለከተውና ከአንድ አመት በፊት የወጣው መመሪያ ካለፉት ሁለት ወራት ጀምሮ ስራ ላይ ውለዋል ሲሉ የኢትዮጵያ የትራንስፖርት አሰሪዎች ፌዴሬሽን ፕሬዚደንት አቶ ብርሃኔ ዘሩ ለአሜሪካ ድምጽ ተናግረዋል። በመመሪያው መሰረትም የአገልግሎት ዘመናቸው ከ30 አመት በላይ የሆኑ ተሽከርካሪዎች ድንበር ተሻጋሪ የጭነት አገልግሎት እንዳይሰጡ ታግደዋል ብለዋል። የመመሪያው ትግበራ ውይይት እንደሚፈልግም ገልጸዋል።
አሁን የኛ ጥያቄ ሆኖ ምንድነው መመሪያውን አልቃወምም በጋራ አይተነው ነው መጀመሪያ ምንትን ያልነው። ነገር ግን አሁን እነዚህን ተሽከርካሪዎች ከስራ ማስወጣት ማለት ኤግዚት ስትራቴጂክ ይነደፍ ቁጭ ብለን እስቲ እናውራ፣ እነሱን ደግሞ ሰብስቲዩት የሚያረግ አንዳንድ ፕላትፎርሞች የተቀረጹ አሉና እነሱንም አክቲቬት አድርጉልን፣ መኪኖቹን ማስወገድ አንድ ነገር ሆኖ ግን መቼ ይወገዱ፣ እንዴት ይወገዱ፣ ወይም ደግሞ እንዴት ይስሩ የሚለውን በደንብ እንነጋገርበት።
የአንድ የትራንስፖርት ማህበር ዋና ስራ አስኪያጅ መሆናቸውን የገለጹት የትራንስፖርት አሰሪዎች ፌዴሬሽን የአመራር አባል አቶ ደረጀ ለገሰ ደግሞ በዚህ መመሪያ መሰረት እሳቸው ከሚመሩት ማህበር አገልግሎት ያቆሙ ተሽከርካሪዎች መኖራቸውን ነው የሚጠቅሱት። 26 ተሽከርካሪዎች ታግደዋል፣ የጅቡቲ የጭነት አገልግሎት እንዳይሰጡም ፈቃድ ተከልክለዋል ብለዋል። እገዳው ወጥነት ባለው አሰራር በደብዳቤ አይገለጽም የሚሉት አቶ ደረጀ ውሳኔው በባለ ንብረቶች ላይ ከባድ ማህበራዊና ኢኮኖሚያዊ ችግር ያስከትላል ባይ ናቸው።
አንደኛ ኤግዚት ስትራቴጂ ያስፈልገዋል። እነዚህ ረጅም አመት ያገለገሉ ባለ ተሽከርካሪዎች ዝም ብለው ከስራ መታገድ የለባቸውም። አንደኛ እነሱ አሉ፣ ቤተሰባቸው አለ፣ ሾፌሩ አለ፣ በሱ ቤተሰብ አለ። እንደ ዜጋ በአንድ ጊዜ ውጡ መባል የለባቸውም። የፎይታ ጊዜ ያስፈልጋቸዋል። ቢያንስ ደግሞ የሚተኩበት ነገር መንግስት ሊያመቻችላቸው ይገባል ነው ጥያቄ። ወደ ተሻለ ነገር ጉዞ ለማድረግ እውነቱን ለመናገር እኛ ተቃውሞ የለንም። ጉዞዎቹ ግን አንደኛ ሰውን ያማከለ መሆን አለበት። ቢያንስ እነዚህ ዜጎች ደግሞ የሚተኩበት ወይ የብድር ፋሲሊቲ ወይም የተለያየ መንገድ ሊመቻችላቸው ይገባል።
ሌላኛው የፌዴሬሽኑ አመራር አባል አቶ ደጀኔ ሉጬ መመሪያው የባለሞተር ተሽከርካሪዎችን ብቻ የሚመለከት ሆኖ እያለ የእግድ ውሳኔው ግን ሞተር አልባ ተሳቢዎችንም አካቷል ይላሉ። ተገቢነት የለውም በማለትም ገልጸዋል። ውሳኔው በአጠቃላይ በሀገር ኢኮኖሚ ላይ ተጽዕኖ ይፈጥራል ሲሉም አክለዋል።
በሀገር ኢኮኖሚ ላይ ከፍተኛ ተጽዕኖ ይፈጥራል ያለን ቅድመ ዝግጅት እነዚህን ማገድ ችግር ይፈጠራል። እነዚህ መኪኖች ጅቡቲ ባልሄዱ መጠን ጅቡቲ ላይ የሚከማቸው የጭነት መጠን ይጨምራል። አሁን ስቶሬጅ እና ዴሊቨሪ ሀገር ትከፍላለች። የዶላር ምንዛሬ ምን ያህል እንደሆነ ታውቃለህ። እኛ ከወደብ ላይ እቃ ባለማንሳታችን ምክንያት የምንከፍለው ስቶሬጅ እና ዴሊቨሪ እንደ ኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ያሳስበናል።
ይኸው የእገዳ ውሳኔ የሚያስከትላቸውን ችግሮች ለመቀነስም ከመንግስት ኃላፊዎች ጋር ልንወያይ ይገባል ይላሉ።
ቁጭ ብለን ያለውን ችግር እኛ የምናቀርብ፣ እናንተም ደግሞ የቸገራችሁን ነገር አቅርቡ። መመሪያም ከሆነ መሬት መውረድ ካልቻለ መመሪያው ችግር አለበት ማለት፣ መሬት ላይ የማይወርድ መመሪያ መፈተሽ አለበት። በቃ እኛ የምንፈልገው ሌላ ነገር ምንም አይደለም። አነጋግሩን። አላሰሩ ያሉ ብዙ ማነቆች አሉ። እነሱም ማነቆች ተነጋግረን እንፍታ ነው እኛ ጥያቄ።
መመሪያው ከ1500 በላይ ተሽከርካሪዎችን ከስራ ውጪ ያደርጋል የሚሉት የፌዴሬሽኑ ፕሬዚደንት አቶ ብርሃኔ ዘሩ በበኩላቸው በጉዳዩ ላይ ለመነጋገር የትራንስፖርትና ሎጂስቲክስ ሚኒስቴርን በተደጋጋሚ በደብዳቤ ጠይቀናል ብለዋል። ሆኖም ከሚኒስቴር መስሪያ ቤቱ እስካሁን ምላሽ ስላላገኘን አቤቱታችንን ለሀገሪቱ መሪ እናቀርባለን ሲሉ ተናግረዋል።
መመሪያው ላይ ያሉ ነገሮች ሊሻሻሉ ይችላሉ። የፎይታ ጊዜ ኤግዚት ስትራቴጂ ካውንት ተሽከርካሪ ከውጭ እንዲገባልን ይሄንን እናድርግ። እንደዚህ አይነት ስራዎች ደግሞኛ እየሰራን ነው ማለት እያመቻቸን ነው። ስለዚህ ያስ ከመተገበር ሌላ ችግር ውስጥ ከመንገባ እንነጋገር ነው። ክቡር ሚኒስትሩ ትልቅ ትኩረት እንዲሰጡትና ራሳቸው አንድል እንዲያደርጉት ከፋቸው ካለፈ ደግሞ አግባብ ባለው አካሄድ ለክቡር ጠቅላይ ሚኒስትሩ ይህን ጉዳይ እንዲያቁት እናቀርባለን። ከሳቸው ከዘለለ ማለት
የአሜሪካ ድምጽ የትራንስፖርትና ሎጂስቲክስ ሚኒስቴር የከባድ መኪኖችን የአገልግሎት ዘመን አስመልክቶ አወጣው በተባለው መመሪያ ምክንያት ከስራ ውጪ ይሆናሉ የተባሉትን መኪናዎች ብዛትና መመሪያው በሞተር አልባ ተሽከርካሪዎች ላይም ተግባራዊ እየተደረገ ነው መባሉን በተመለከተ ከገለልተኛው ገን አላረጋገጠም። ከትራንስፖርትና ሎጂስቲክስ ሚኒስቴር በዚህ ጉዳይ ላይ አስተያየትና ምላሽ ለማግኘት ያደረግነው ጥረትም ለዛሬ አልተሳካም። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ቀጣይ ዘገባችን ደግሞ ወደ መካከለኛው ምስራቅ ይወስደናል። እስራኤል በሊባኖስ ላይ ያካሄደችው ጥቃት ቀጠናዊ ጦርነት ሊቀሰቅስ ይችላል የሚል ስጋት ፈጥሯል። እስራኤል ሰኞ ዕለት ሊባኖስ ውስጥ በሚገኙት የሂዝቦላ ታጣቂዎች ላይ ባካሄደችው የአየር ድብደባ ቢያንስ 490 ሰዎች ሲገደሉ ከ1600 በላይ መቁሰላቸውን የሊባኖስ ጤና ሚኒስቴር አስታውቋል። ቁጥሩም እያሻቀበ መሄዱ ተገልጿል። እስራኤል ባካሄደችው በዚህ ጥቃት ጦርነቱ በቀጠናው ሊስፋፋ ይችላል የሚል ስጋት እያየለ መሄዱን ጠቅሳ የአሜሪካ ድምጽ ዘጋቢ ካትሪን ጂፕሰን ያደረሰችን ዘገባ ስምንሽ ቆይ እንደሚከተሉት አቀርባለች።
እስራኤል ሰኞ ዕለት በዋና ከተማዋ ቤሩት ጨምሮ ሊባኖስ ውስጥ በሚገኙ ከ800 በላይ ኢላማዎች ላይ ጥቃት አድርሳለች። ይህም በሺዎች የሚቆጠሩ ሰዎች አካባቢያቸውን ጥለው እንዲሰደዱ አድርጓል። የእስራኤል የአየር መቃወሚያ ስርዓት ሰኞ ማምሻውን ከሊባኖስ የተወነጨፉ ሮኬቶችን ማምከን ቢችልም በመካከለኛው ምስራቅ መጠነ ሰፊ ግጭት ሊፈጠር ይችላል የሚለው ስጋት ግን አሁንም እንዳየለ ነው። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በዋይት ሃውስ ለጋዜጠኞች ባደረጉት ንግግር አሜሪካ በቀጠናው ከሚገኙ አጋሮቿ ጋር እየሰራች ነው ብለዋል።
ሰዎች በሰላም ወደ ቤታቸው መመለስ በሚችሉበት መልኩ ሁኔታውን ለማረጋጋት እየሰራን ነው።
ባለፈው ሳምንት እስራኤል የድምጽ መገናኛ መሳሪያዎችን በመጠቀም አሜሪካ አሸባሪ ስትል በፈረጀችው የሂዝቦላ ቡድን አባላት ላይ ግድያ ፈጽማለች። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁም እስራኤል የምታካሂደውን ወታደራዊ ዘመቻ አጠናክራ እንደምትቀጥል ተናግረዋል።
ስጋት እስኪደርስብን አንጠብቅም፣ አስቀድመን እንገምታለን። የትኛውም ቦታ ይሁን በማንኛውም መድረክና በየትኛውም ጊዜ ከፍተኛ ባለስልጣናቱን እናስወግዳለን፣ አሸባሪዎችን እናስወግዳለን፣ ሚሳኤሎችን እናስወግዳለን። እናም ገና ብዙ የምናደርጋቸው ነገሮች አሉ።
የእስራኤል ጦር ቃል አቀባይ ዳንኤል ሃጋሪ በበኩላቸው ሊባኖሳውያን ሲቪሎች ከወታደራዊ ማከማቻ አካባቢዎች እንዲርቁ ሰኞ ዕለት አሳስበዋል።
ሂዝቦላ እነዚህን የጦር መሳሪያዎች እስራኤልን ለማጥቃት ሊጠቀምባቸው ይፈልጋል። እኛ ደግሞ ያንን አንፈቅድም። ስለዚህ ለራሳችሁ ደህንነት ስትሉ ከነኚህ አሸባሪዎች ራቁ።
የአየር ጥቃቱን ተከትሎ የሊባኖስ ካቢኔ አስቸኳይ ስብሰባ ያካሄደ ሲሆን የተባበሩት መንግስታት ድርጅትም ማስጠንቀቂያ አስተላልፏል። ኢምራን ሪዛ በመንግስታቱ ድርጅት የሊባኖስ ምክትል ልዩ አስተባባሪ ናቸው።
What we've seen over the last week has been
ባለፈው ሳምንት ያየነው ድንገተኛና እጅግ አስደንጋጭ ነው። በሲቪሎች ላይ ያስከተለው ተጽዕኖም ከፍተኛ ነው።
ዋይት ሃውስ ለችግሩ ዲፕሎማሲያዊ መፍትሄ ለማምጣት እየጣረ መሆኑን ሰኞ ዕለት አስታውቋል። ዋሽንግተን ዲሲ በሚገኘው የመካከለኛው ምስራቅ ተቋም ከፍተኛ ጥናት አጥኚ የሆኑት ኒምሮድ ጎረን ግን በእስራኤልና በሐማስ መካከል አንድ ዓመት ለሚጠጋ ጊዜ ሲካሄድ በቆየው ጦርነት የተኩስ አቁም ስምምነት የሚደረስበት አይመስልም ሲሉ ለአሜሪካ ድምጽ ተናግረዋል።
ከዚህ በኋላ የጋዛ ተኩስ አቁም ስምምነት መፍትሄ አይሆንም፣ ምክንያቱም ተፈጻሚ ስለማይሆን። ስለዚህ የዩናይትድ ስቴትስና ሌሎች ዲፕሎማሲያዊ ጥረቶች እንዴት ውጤታማ ሊሆኑ እንደሚችሉ ግልጽ አይደለም።
ግጭቱ የጀመረው ባለፈው አመት ጥቅምት ወር ላይ ዩናይትድ ስቴትስ አሸባሪ ብላ የፈረጀችው የሐማስ ቡድን በእስራኤል ላይ ባደረሰው ጥቃት ከ1000 በላይ ሰዎች ከተገደሉና 250 ሰዎች ከታገቱ በኋላ ነው። እስራኤል በመላሹ የወሰደችው እርምጃ ጋዛ ውስጥ ከ41000 በላይ ሰዎች መገደላቸውን የሀገሪቱ ጤና ሚኒስትር አስታውቋል። በካትሪን ጂፕሰን ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አሁን ደግሞ የምናልፈው የተንታኔ መጽሔቱና የመጀመሪያ አጋማሽ የመጨረሻው ወደ ሆነ ዘገባችን ነው። ጠቅላይ ሚኒስትር ሚሼል ባኒየር መንግስት የሚመራው የአዲሱ የፈረንሳይ መንግስት የግራና የቀኝ ዘመም ወገኖች ቁጣ ባየለበት ሁኔታ ውስጥ ሆኖ ስራውን ጀምሯል። ከግራና ቀኝ ዘመም ፖለቲከኞች የተደቀነበት ተቃውሞ የተጋለጠው መንግስት እጣን አስመልክቶ በሊስ ብራይንት የተጠናቀረው ዘገባ ደረጀ ደስታ እንደሚከተለው ያቀርባል።
ፈረንሳይ በአዲሱ ወግ አጥባቂው ጠቅላይ ሚኒስትር ሚሼል ባርኒየር መንግስት ስር ጠንካራ የፍልሰት ፖሊሲዎች እንደሚኖሩ ቃል መግባትን ጨምሮ ወደ ቀኝ ያዘነበለ ለውጥ ያሳየች ነው። ተቃዋሚዎች የመተማመኛ ድምጽን እንደሚነፍጉ በሚያስፈራሩበት ሁኔታ ውስጥ እንኳ በአገሪቱ አለመጠን እድገት ያሳየውን የበጀት ጉድለት ማሻሻል ሌላው ቅድሚያ የተሰጠው ጉዳይ ሆኗል። ከሁለት ወራት በላይ ያለምንም ስራ ከቆየው መንግስት በኋላ ምን ያህል እንደሚከርም ባይታወቅም አዲሱ ካቢኔ ትላንት ሰኞ ስራ ጀምሯል። በሰኔ መገባደጃና በሐምሌ ወር መጀመሪያ ላይ ያልተሳኩ ፈጣን የጋውጭ ምርጫዎች ከተደረጉ ወዲህ የፈረንሳይ ፖለቲካው ጅምብር ውስጥ ቆይቷል። የግራ ዘመሙ ጥምረት አብላጫውን ድምጽ ሲያሸንፍ የቀኝ አክራሪው ብሔራዊ ራሊ ብቸኛው ትልቁ ፓርቲ ሆኖ ብቅ ብሏል። ከፓሪስ ኦሎምፒክ በኋላ ሁለቱንም ዋና ዋና የፖለቲካ ቡድኖች ሳይጨምር አዲስ መካከለኛውን ቀኝ ያዘ መንግስት ተፈጥሯል። በብሔራዊ ቴሌቪዥን ባለፈው እሁድ ምሽት የቀረቡት ጠቅላይ ሚኒስትር ባርኒየር አንዳንድ ቅድሚያ የሚሰጣቸው ጠቅላላ ጉዳዮችን ይፋ አድርገዋል። ወደ ፈረንሳይ የሚደርሱ ስደተኞች ቁጥር ሊቋቋሙት የማይችሉት ሆኗል ሲሉ ስደትን መቆጣጠርና መገደብ እንደሚያስፈልግም አሳስበዋል። አዲሱ የሀገር ውስጥ ሚኒስትራቸው ብሩኖ ሬቴል ጥብቅ የሆነውን የፍልሰተኞች ቁጥር የሚደግፉ ናቸው። ባርኒየር የሀገሪቱን የበጀት ጉድለት ለመቀነስ በሀብታሞቹ ላይ የሚጣለውን ግብር መጨመር ጨምሮ ብሔራዊ ጥረት ሲሉ የገለጹትን ተግባራዊ እንዲደረግ ጠይቀዋል። የሚጣለው ግብር በአውሮፓ ህብረት ካሉ አገራት በላይ ነው። ይሁን እንጂ እንደ ተመሳሳይ ጾታ ጋብቻ የመሳሰሉትን ማህበራዊ ለውጦችና የጽንስ ማቋረጥ ነጻነትን የሚያረጋግጡ የፈረንሳይ ህገ መንግስት ውስጥ ያሉትን ነጻነቶች አልነካም ብለዋል። የባርኒየር አዲሱ መንግስት ከወዲሁ ጫና እየደረሰበት ነው። የሳቸው ካቢኔ ከመሰየሙ አስቀድሞ በሺዎች የሚቆጠሩ ተቃዋሚዎች በፓሪስ ሰላማዊ ሰልፍ ወጥተዋል። ግራ ዘመሙ ፖለቲከኛ ዣን ሉክ ሜሎንቺን የባርኒየር መንግስት ምንም አይነት የወደፊት ተስፋ እንደሌለው አስጠንቅቀዋል።
Monsieur Barnier et son gouvernement n'ont aucun avenir.
ይህ ማስጠንቀቂያ በቀኝ የፖለቲካ አራማጆች በኩል ባሉት ወገኖች የተወደደ ማስጠንቀቂያ ሆኗል። ግራ ዘመሙ የመተማመኛ ድምጽ እንደሚነፍግ ዝቷል። ተንታኞች ግን ቢሳካ እንደማይችል ይናገራሉ።
አርማጆቻችንና ተመልካቾቻችን እየተከታተላችሁ የምትገኙት የማክሰኞ ምሽት የአሜሪካ ድምጽ ዝግጅታችን ነው። ቀደም ሲል የመጀመሪያ ምዕራፍ ቅንብሮቻችን ወደ እናንተ ደርሷል። ምዕራፍ 2 የቅንብሮቻችን ደግሞ ቀጥሎ ወደ እናንተ ለሚደርሱ የሚሆነው አሁንም ቆይታችሁን ከአሜሪካ ድምጽ ጋር እንድታደርጉን እንጋብዛለን።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምጽ VOA።
የሁለተኛው አጋማሽ የመጀመሪያ ቅንብራችን የሚሆነው ደግሞ ንግድና ምጣኔ ሀብት ነው። የዛሬው ሳምንታዊ የንግድና ምጣኔ ሀብት ቅንብራችን የሚያተኩርበት ጉዳይ ኢትዮጵያ ከቁም እንስሳት ሀብቷ አጠቃሚ እንድትሆን ላኪዎችን የሚያበረታቱ አሰራሮች በተግበር እንደሚገባት መገለጹን ይመለከታል። ለመጀመሪያ ጊዜ የቁም እንስሳት ወጪ ንግድ በባቡር ከአዳማ ወደ ጅቡቲ ማጓጓዝ መጀመሩን የኢትዮጵያ ከፍተኛ የመንግስት የስራ ኃላፊዎች አስታውቀዋል። በማብራሪያ ስለስራቸውም ገልጸዋል። ይህም የሀገሪቱን የውጭ ንግድ ግኝት ከፍ ለማድረግ እንደሚያስችል የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌም ገልጸዋል። የምጣኔ ሀብት ባለሙያው አቶ ሚሊዮን ክብረት በበኩላቸው ሀገሪቱ ከቁም እንስሳት ሀብቷ ተጠቃሚ እንድትሆን ላኪዎችን የሚያበረታቱ ተጨማሪ አሰራሮችን መተግበር እንደሚገባትም ገልጸዋል። በዚህ ጉዳይ የተዘጋጀውን ዘገባ ተከታትለን እንመለስ። ኢትዮጵያ በአፍሪካ በቁም እንስሳት ሀብቷ ቀዳሚ ሀገር ስለመሆኑ ይገለጻል። ይሁንና ወደ ውጭ በመላክ የምታገኘው ገቢ ያላት ሀብት ያክል አለመሆኑና ለዚህም ወደ ጎረቤት ሀገራት የሚደረገው ህገወጥ ንግድ እንደ ምክንያትነት ይነሳል። ታህሳስ 18 2016 ዓ.ም በአዲስ አበባ በተካሄደው ህገወጥ ንግድ መከላከል ላይ ያተኮረ ሀገር አቀፍ ጉባኤ ላይ በቀረበ ጥናት ከኢትዮጵያ በየቀኑ ከ1200 በላይ የቁም እንስሳት በህገወጥ መንገድ ከሀገር እንደሚወጡ ተገልጿል። ይህም ሀገሪቱን በየቀኑ ከ600,000 ዶላር በላይ ገቢ እያሳጣት እንደሚገኝ ጥናቱን ያቀረቡት የኢንዱስትሪ ሚኒስቴር የኢንተርፕራይዝ ልማት ዋና ዳይሬክተር ዶክተር አለባቸው ንጉሴ መግለጻቸውን የአገር ውስጥ መገናኛ ብዙሃን ዘግበዋል። የምጣኔ ሀብት ባለሙያው አቶ ሚሊዮን ክብረት በህጋዊና ህገወጥ ገበያው መካከል የነበረው የዋጋ ልዩነት ሀገሪቱን ተጠቃሚ እንዳትሆን አድርጓት ቆይቷል ይላሉ።
እንግዲህ እዚህ ሀገር መጥተው የቀንድ ሀብት የቀንድ ከብት እያደለቡ ወይም ይብን ስጋውን እያረዱ ወደ ውጭ ሀገር ለመላክ የውጭ ኢንቨስተሮች ሁሉ መጥተው ነበረ። ግን ብዙዎቹ የውጭ ኢንቨስተሮች አልተሳካላቸውም። ምንድን ነው ዋናው ያልተሳካው? ብዙ ሰዎች ፎርማሊ ወይም በመደበኛ ደረጃ ለእነዚህ ሰዎች ከብት ሸጠው ከሚያገኙ ይልቅ በመደበኛ ባልሆነው ገበያ የሚያገኙት በጣም ትልቅ ስለነበረ ከብት ራሱ ለማግኘት ትልቅ ችግር ነበረባቸው። እነዚህ ኢንቨስተሮችን እናገኛለን ከዚህ በፊት በስጋና ኢቨን የቁም ከብት ወደ ውጭ የሚልኩት ሰዎች ጋር ከዚህ በፊት ብዙ ኢንተራክሽን ነበር፣ ብዙ ንግግር ነበረ። ትልቁ ችግራቸው አያገኙም። ምክንያቱም ኢንሰንቲቭ ወይም ማበረታቻ የለውም፣ ወደ እነሱ ለመሸጥ ማበረታቻ የለውም። ምክንያቱም እነሱ ኤክስፖርት አድርገው ወይም ወደ ውጭ ልከው የሚያገኙት ገንዘብ እና በመደበኛ ባልሆነ መንገድ አንድ ሰው የቁም ከብት ልኮ የሚያገኘው ትልቅ ልዩነት ስለነበረው በዚህ ምክንያት የኢትዮጵያ ከብቶች ወደ ጎረቤት ሀገሮች ይሄዱና ጎረቤት ሀገሮች ነው የሚጠቀሙባቸው እንጂ ኢትዮጵያ ልክ ከአፍሪካ አንደኛ እንደሚባለው ሁሉ ተጠቃሚ አይደለችም።
ይህንን ችግር በተደጋጋሚ ሲገልጽ የቆየው የኢትዮጵያ መንግስትም ይህንን ለመፍታት ያስችላል ያለውን ለመጀመሪያ ጊዜ የቁም እንስሳት ወጪ ንግድ በባቡር ከአዳማ ወደ ጅቡቲ ማጓጓዝ መጀመሩን አስታውቋል። የኢትዮ ጅቡቲ የባቡር አክሲዮን ማህበር ዋና ስራ አስፈጻሚ ታከለ ኡማ በማህበራዊ ትስስር ገጻቸው ባጋሩ ጽሁፍ በአዳማ በኩል የኢትዮ ጅቡቲ ባቡር ትራንስፖርት ወደ ውጭ ሀገራት ጥራት ያለውን የስጋ ምርት የመላክ አቅምን ከመጨመሩን ባሻገር የትራንስፖርት መጨናነቅም እንደሚቀንስ ተናግረዋል። በተመሳሳይ የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌም የባቡር ትራንስፖርት ከዚህ በፊት ወደ አገር ውስጥ ገቢ ምርቶችን ለማስገባት ብቻ የሚያገለግል የነበረ ሲሆን አገልግሎቱ በባቡር መጀመሩ የወጪ ንግድ ገቢ ግኝታችንና አቅማችንን ከፍ ያደርገዋል ሲሉ በማህበራዊ የትስስር ገጻቸው ገልጸዋል። በዚህ ጉዳይ ተጨማሪ ሐሳብ ለማግኘት የንግድና ቀጠናዊ ትስስር ሚኒስቴር የኮሙኒኬሽን ኃላፊን ለማናገር የሞከርን ቢሆንም ምላሽ ባለመስጠታቸው ማካተት አልቻልንም። የምጣኔ ሀብት ባለሙያው አቶ ሚሊዮን ክብረት ይህ እርምጃ ችግሩን ለመፍታት የራሱን አስተዋጽኦ ያበረክታል ይላሉ።
ብዙ ጊዜ የኢትዮጵያ በተለይ የቀንድ ከብቶች የሚላኩበት መንገድ እንደዚህ ኦርጋናይዝድ የሆነ ወይም የተደራጀ ካልሆነ በዛኛው ፖረስ የሚሆን በተለይ በድሬዳዋ ሶማሌ ምናምን አካባቢ በጣም ረዥም የሆነ በደንብ ቁጥጥር የማይደረግበት እና በህገ ወጥ መንገድ ለኮንትሮባንድ ወይም ለህገ ወጥ ንግድ የሚዳረግ ነገር ነበር። ያንን ነገር በደንብ ኮንትሮል ተደርጎ በዚህ ብቻ ወይም በባቡር ብቻ የሚላክ ከሆነ ኮንትሮል ስለሚደረግ ወይም ቁጥጥር ስለሚደረግበት በተቻለ መጠን አብዛኛው የቀንድ ሀብት ወይም የቀንድ ከብት በዚህ መልኩ በፎርማል መልኩ ወይም በህጋዊ መልኩ እንዲሄድ ጥሩ ማበረታቻ ይሆናል። ምክንያቱም አብዛኛው ትልቁ ማበረታቻ የማይሆነው የነበረው በፊት በሁለቱ ገበያዎች መካከል ትልቅ ልዩነት የለም የሚባለው ነገር ነበረ። አሁን ያ ከተስተካከለ በኋላ እንደገና ድንበር ላይ በእንግሊዝኛ እንግዲህ ፖረስ ነው የሚባለው፣ ድንበር ላይ በጣም ትልቅ ጥሩ ቁጥጥር ስለሌለ አብዛኛው የኢትዮጵያ የቀንድ ከብት እንዲያውም ከኢትዮጵያ ወደ ጅቡቲ እና ወደ ሶማሌ ሄድና በኢትዮጵያ የቀንድ ከብት የሚጠቀሙት ብዙ ኤክስፖርት የሚያደርጉት ጅቡቲና ሶማሌ ናቸው እስካሁን። ይሄ እንግዲህ እንዲሰምር ለማድረግ ዋናው ትልቁ ነገር በድንበር ላይ ትልቅ ቁጥጥር ተደርጎ ዋናው ኤክስፖርት በመኪና ወይም በሌላ ነገር ሳይሆን በባቡር ብቻ ነው መባሉ ሌላውን ነገር ኮንትሮል ተደርጎ ወይም ቁጥጥር ተደርጎበት ዋናው ኢትዮጵያ ልታገኝ የምትችለውን ነገር እንድታገኝ ያደርጋታል ማለት ነው። ስለዚህ አሁን በፊት የሚያስቸግረው በዋናው ገበያና ጥቁር ገበያ መካከል ያለው ልዩነት ስለተ ኦልሞስት ስለጠበበ ብዙዎቹ ሰዎች ይሄንን ለማድረግ ማበረታቻ ስላገኙ ይሄ ደግሞ እየበለጠ መሆኑ ጥሩ የሆነና አመቺ የሆነ የትራንስፖርት ሲስተም መጠቀሙ ኦሬዲ ባለው የውጭ ምንዛሬ ማሻሻያ ላይ ተጨማሪ ነው ማለት እንችላለንና የተደረገው ነገር ጥሩ ማበረታቻ ይሆናል ለዚህ ንግድ ላይ ለተማሩ ሰዎች።
አቶ ሚሊዮን አሁን ምግላቾችን የሚያበረታቱ አሰራሮችን መዘርጋት እንደሚገባም ይመክራሉ።
አሁን ኢትዮጵያ ኤክስፖርት ማበረታታት ስለምትፈልግ ልክ እንደሌላው ኤክስፖርት ደግሞ የታክስ ማበረታቻ ቢደረግ ብዙ ሰው እንግዲህ ትልቁ አስቸጋሪው ነገር ኮንትሮባንድ ወይም ኢንፎርማል ወይም መደበኛ ያልሆነው ንግድ ስለሆነ ሰዎች አንደኛው በፊት የነበረውን ልዩነት ነበረ፣ ሁለተኛው ደግሞ ፎርማሊ ወይም በመደበኛ መልኩ ብንልክ ብዙ ታክስን ከፍላለን የሚልና ወደ መደበኛ ወዳልሆነው ነገር የሚሄድ ነገር ስላለ ከዚሁ ጋር ደግሞ ተደምሮ የታክስ ማበረታቻ ቢደረግ ጥሩ ነገር ይሆናል። ሶስተኛው ድንበር ላይ ያለው ቁጥጥር የበለጠ መጥመጥ አለበትና ታክስ ማበረታቻ ፕሮፊት ታክስ ወይም ንግድ ትርፍ ግብር የሚባለው እንዲሁ ተጨማሪ ማበረታቻ ቢደረግ ብዙ ሰዎች በመደበኛው መንገድ ተጠቅመው ኤክስፖርት ማድረግ ወይም ወደ ውጭ መላክ የበለጠ ይበረታታሉ ማለት ነው።
ከስምንት ወራት በፊት ይፋ በተደረገው ሪፖርት ባለፉት 8 ዓመታት ከቁም እንስሳት ንግድ የሚገኘው የውጭ ምንዛሬ እየቀነሰ መምጣቱ ተጠቅሷል። ቀደም ሲል ከዘርፉ እስከ 150 ሚሊዮን ዶላር የሚጠጋ ገቢ ይገኝ እንደነበርና በ2014 እና በ2015 ዓመተ ምህረት ግን ገቢው ወደ 17 ሚሊዮን ዶላር መቀነሱን በጥናቱ ተገልጿል። የህገወጥ ንግድ ስልትና አይነት እየተቀያየረ መምጣት፣ የክትትልና የቁጥጥር ስራዎች አጥጋቢ አለመሆን፣ በቴክኖሎጂ የተደገፈና ህጉን የጠበቀ የግብይት ስርዓት ማስተግበር ላይ ክፍተቶች መኖራቸው ዋነኞቹ ምክንያቶች ስለመሆናቸውም በጥናቱ መመላከቱን የአገር ውስጥ መገናኛ ብዙሃን በዘገባቸው ጠቅሰዋል። ለአሜሪካ ድምጽ አስማማየ ነው። ዋሽንግተን ዲሲ። አድማጮቻችንና ተመልካቾቻችን ሳምንታዊን የንግድና ምጣኔ ሀብት ዘገባችን ነበር ስትከታተሉ የቆያችሁት። ትኩረቱንም በቁም እንስሳት ሀብትን በተመለከተ የሚያደርግ ነበር። እየተከታተላችሁ ያላችሁት ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የአሜሪካን ድምጽ የማክሰኞ ምሽት ዝግጅታችን ነው። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን voa.amharic.vnews.com እንዲሁም በፌስቡክ @voaamharic ላይም በቀጥታ የተላለፈ ይገኛል። በዛም ተከታተሉን ከወዲሁ እየጋበዝኩኝ አሁን ዝግጅቶቻችን ቀጣይ ቅንብሮቻችን ወደ እናንተ የሚደርስ ይሆናል። ያውን ዘገባችን ደግሞ ቀጣዩን የአሜሪካ ምርጫ የተመለከተ ነው። ሙስሊሞች ከአሜሪካዝ ከ200 በታች የሚሆነውን የህብረተሰብ ክፍል ይሸፍናሉ። ይሁን እንጂ ግን እንደ ቪኦኤ ኬን ፋራባው ዘገባ በአሜሪካ ምርጫዎች ላይ የሙስሊም አሜሪካውያን ተጽዕኖ እያደገ ነው። ይህም በዋነኝነት በእስራኤልና በሐማስ መካከል ከቀጠለው የጦርነት ስጋት ጋር የተያዘ ነው። የፋራባውን ዘገባ ደረጀ ደስታ እንደሚከተሉ ያቀርበዋል።
በቺካጎ ኢሊኖይ ከከተማው ወጣ ብላ የምትገኘው የብሪጅ ቪው ከተማ ዳርቻ ትንሿ ፍልስጤም በመባል ትታወቃለች። የቃዋ የተባለችው የቡና መጠጫ ቤት ሰራተኞች ማለቂያ የሌለው የሚመስለውን የቡና ምርቶቻቸውን ወደዚያ ስፍራ ለሚመላለሱ ፍልስጤማውያን አሜሪካውያን በማቅረብ ያገለግላሉ። ዴና ኦትማን የኢሊኖይ መራጭ
Anywhere you go in this area you'll see people who are visibly
በዚህ አካባቢ የትም ብትሄዱ ሙስሊም የሆኑ ሰዎችን ነው የምታዩት።
ዴና ኦትማን በአካባቢው የእስልምና ትምህርት ቤት መምህር ናቸው። ወደ ቃዋው ቡና መጠጫ አዘውትረው ይመጣሉ። በዚህ የምርጫ አመት ለኦስማን በጣም አስፈላጊ ጉዳይ በእስራኤልና በአሜሪካ አሸባሪ ተብሎ በተሰየመው የሐማስ ቡድን መካከል ያለው ጦርነት ማብቃት ነው። ጦርነቱ የጀመረው ሐማስ ባለፈው ዓመት ወደ እስራኤል ግዛት ዘልቆ በመግባት 1200 ሰዎችን ከገደለበትና 250 ታጋቾችን በቁጥጥር ስር ካዋለበት ጥቃት በኋላ ነው። የእስራኤል የመልሶ ማጥቃት ከ41000 በላይ ፍልስጤማውያንን መግደሉ ሲነገር እስራኤል በሺዎች የሚቆጠሩ ታጣቂዎች ናቸው የምትላቸውን ያጠቃልላል። አሁንም ዴና ኦትማን የኢሊኖይ መራጭ ናቸው።
To win my vote I would have to see a commitment to ending the genocide immediately.
ድምጼን ለማግኘት የዘር ማጥፋትን በአስቸኳይ የሚያስቆም ቁርጠኝነትን ማየት አለብኝ።
ትንሽዋ ፍልስጤም ተብላ በመትጠራው አካባቢ ያሉ ብዙዎች የኦስማንን ስጋት ይጋራሉ። በኢሊኖይ ቺካጎና ብሪጅቪውን የሚያጠቃልለው ኩክ አውራጃ በአገሪቱ ውስጥ ትልቁ የፍልስጤም ማህበረሰብ የሚኖርበት ነው። ኢሊኖይ ራሱ ወደ 475,000 የሚጠጉ ሙስሊም አሜሪካውያን መኖሪያ ናት። ይህም ከጠቅላላው ህዝብ 3.7 በመቶውን እጅ ይዛል። ታቢታ ቦኒላ የሰሜን ምዕራብ ዩኒቨርሲቲ የማህበራዊ ፖሊሲ ተባባሪ ፕሮፌሰር ናቸው።
They do make up a substantial minority in Illinois, but the
በኢሊኖይ ውስጥ አነስተኛ ቁጥር ያላቸው የማህበረሰብ ክፍል ካቀፉት ውስጥ ትልቅ ቁጥር ያላቸው ናቸው ዴሞክራትን ወደ መምረጥ ያዘነብላሉ።
አሁንም ታቢታ ቦኒላ በሰሜን ምዕራብ ዩኒቨርሲቲ የማህበራዊ ፖሊሲ ፕሮፌሰር
So in Illinois, it's unlikely that they would swing an election, but in a state like Michigan,
በኢሊኖይ ውስጥ የምርጫውን ውጤት መለወጥ አይችሉም። ነገር ግን እንደ ሚሽጋን ባለ ግዛት ውስጥ ወደ 200,000 ሙስሊም አሜሪካውያን መራጮች እንዳሉ ይገመታል። ይህ ምን ማለት እንደሆነ ለማሳየት ያክል ባለፈው ምርጫ በሪፐብሊካኖችና በዲሞክራቶች መካከል የነበረው ልዩነት 150,000 ሰዎች ያህል ብቻ ነበር። ሁሉም 200,000 ሙስሊም አሜሪካውያን መራጮች ዴሞክራትን ላለመምረጥ ወይም ደግሞ ለመምረጥ ከወሰኑ ያ በእውነቱ ድጋፋቸውን በየጊዜው በሚለዋውጡ እንደ ሚሽጋን ባሉ ግዛቶች ላይ ትልቅ ለውጥ ሊያመጣ ይችላል።
ላይላ ኤላቤድ የፍልስጤም አሜሪካዊ ማህበረሰብ ተሟጋች ናቸው።
እነዚህ ሚሽጋን ውስጥ ያሉ ሰዎች በአሜሪካ የገንዘብ ድጋፍ ስለሚደረግላቸው ቦምቦች ውጤት የሚያውቁት የመጀመሪያዎቹ ቅርብ ሰዎች ናቸው።
ላይላ ኤላቤድ በሚሽጋን ውስጥ የማህበረሰብ የፖለቲካ አደረጃጅና ከግዛቲቱ የተመረጡ የምክር ቤት አባል የፍልስጤም አሜሪካዊቷ ሴት ራሺዳ ተላይበት ናቸው።
We want to change shift course on the current policy and adopt a policy that will
እኛ መለወጥን የምንፈልገው አሁን ያለውን ፖሊሲ አቅጣጫ መቀየርና የፍልስጤም ህይወትን የሚታደግ የፍልስጤማውያንን ወረራ የሚያስቆም ፖሊሲ ማውጣት እንፈልጋለን።
ኬት ኤልሰን የሚኒሶታ ጠቅላይ አቃቤ ህግ ናቸው።
Not just in Michigan but in nearly every state
የሙስሊም ማህበረሰብ በሚሽጋን ብቻ ሳይሆን በሁሉም ግዛቶች ማለት ይቻላል የበለጠ ንቁና ከመቼውም ጊዜ በበለጠ ተሳትፎ ያደርጋል።
ኬት ኤሊሰን የሚኒሶታ የውክቱ ጠቅላይ አቃቤ ህግ ሲሆኑ የአሜሪካ ምክር ቤት አባላት ከሆኑት ከመጀመሪያዎቹ ሙስሊም አሜሪካውያን መካከል አንዱ ነበሩ።
The Muslim community has stronger political muscles than ever before
የሙስሊም አሜሪካውያን ማህበረሰብ ከዚህ በፊት ከነበረው የበለጠ ጠንካራ የፖለቲካ ጡንቻ ወጥቷል። ስለሆነም ራሱን እንዲሰማ ያደረገ ነው።
በኢሊኖይ መራጭ የሆኑት ዴና ኦትማን የምርጫ ተፎካካሪዎችን አስመልክቶ ሌሎች አማራጮች ቢኖራቸው እንደሚመኙ ይናገራሉ።
I feel like the majority of people in this area
ከአካባቢ ያሉ አብዛኞቹ ሰዎች ዴሞክራት ወይም ሪፐብሊካን መምረጥ የማይፈልጉ ሆኖ ይሰማኛል።
የአሜሪካና እስላማዊ ግንኙነት ምክር ቤት ወይም በምህጻሩ ኬር በዚህ የምርጫ ዓመት ከ2.2 ሚሊዮን በላይ ሙስሊም አሜሪካውያን ድምጽ ለመስጠት ተመዝግበዋል ብለዋል። ከሁለት ዓመት በፊት ከተካሄደው መካከለኛው አጋማሽ ምርጫ ወዲህ ከ1 ሚሊዮን በላይ እድገት ማሳየቱንም ጠቅሷል።
አሁን ደግሞ ቴክኖሎጂ ወደ ተመለከተ ዘገባ እናልፋለን። በሴኔጋል ተማሪዎች ካስተማሮቹ ጋር በመሆን በፀሐይ ኃይል የሚሰራ ጄኔሬተር ሰርተዋል። ጄኔሬተሮቹ በገጠራማ አካባቢ ላሉ ማህበረሰቦች ብርሃንና ኃይል ለማዳረስ ታስበው የተሰሩ ናቸው። አሊሰን ፈርናንደስና ሙስታፍ ዳይን ከመዲናዋ ዳካር ላኩት ዘገባ ነው እንግዶል ዴ እንደሚከተለው ያቀርባል።
በዳካር በሚገኘው የፖሊቴክኒክ ትምህርት ቤት የሜካኒካል ኢንጂነሪንግ ክፍል ያሉ ተማሪዎች በገጠር ለሚገኙ መንደሮች ኤሌክትሪክ ኃይል ለማዳረስ የሚያስችል ለየት ያለ ጄኔሬተር በመገንባት ላይ ናቸው። ፕሮጀክቱ በፀሐይ ኃይል የሚሰራ ተጎታች ሲሆን ተጎታቹ በሚቆምበት ጊዜ በገጠር ለሚገኙ መንደሮች የኤሌክትሪክ ኃይል በማመንጨት ጥቅም ላይ ይውላል። የመጀመሪያዎቹ ጄኔሬተሮች ከካናዳና ጣሊያን ከመጡ ተማሪዎች ጋር በመተባበር እየተሰሩ ነበሩ። ሲዲ ማክታር ሶካን የተቋሙ የቀድሞ ተማሪ ሲሆን ተነሳንሽነቱ ከየት ጀምሮ አሁን ያለበት እንደደረሰ ያስረዳል።
ኦዲቪ
መጀመሪያ አንድ ብቻ ነበር፣ አሁን ሁለት አድርሰናል። በፀሐይ ኃይል የሚሰራ ነው። የኃይል ምንጭ ይሆናል። ለገጠር እንዲስማማ ተደርጎ የተሰራ ነው። ሁለት ቻርጅ ማድረጊያ ጣቢያዎች አሉን።
ተማሪዎቹ ተመታትነው ከተጓጓዙ በኋላ መልሰው መገጣጠም የሚችሉ 3 ጄኔሬተሮችን ሰርተዋል። በቀን እስከ 25 ኪሎዋት የሚያመነጩ ሲሆን ለአናጺዎችና የብረታ ብረት ሰራተኞች የኤሌክትሪክ ኃይል ሲያቀርቡ ሰብልም ለማድረቅ ያገለግላሉ። ፕሮጀክቱን በማስተዋወቅ ስራ ላይ የሚሳተፈው ፓፓ ማጉዌት ሲሴ ተጨማሪ ነግረናል።
ይህ ተንቀሳቃሽ ጄኔሬተር ወደ ማሳው ተልኮ ለምሳሌ ማንጎ ሳይበላሽ ደርቆ ለጭማቂም ሆነ ተቀብቶ ለመበላት ይሰናዳል። ስለዚህ ማንጎ ከማሳው ሳናወጣው ሳይበላሽ ለማዘጋጀት ያስችለናል።
መሳሪያው የሰብል ምርት ብልሽትንና ብክነትን ለመቀነስ እንዲሁም የእጅ ባለሙያዎችን ስራ ለማዘመን ይረዳል። እንደ ማሜ ዲያራና ዱር ላሉ ሴቶች ደግሞ የዕለት ተዕለት ስራቸውን ያቃልላል። ማሜ ሴቶች ምርትን ለገበያ እንዲያቀርቡ የሚረዳው የግብርና የህብረት ስራ ማህበር አባል ነች።
ሌሊት በ10 ሰዓት ተነስተን ነበር ማሽላውን አጥበን እንዲደርቅ የምናሰጣው። ለማድረቅ 5 ቀናት ይወስድብን ነበር። ይህም ላባራ ያጋልጣዋል። በዚህ በፀሐይ በሚሰራ ማሽን አማካይነት ግን በ5 ደቂቃ ውስጥ ምንም ሳንደክም እናደርቀዋለን።
ፓፓ ማጉዌት ሲሴ በገጠር ኤሌክትሪክ ለማዳረስ ያለውን ተግዳሮት ያስረዳሉ።
በሴኔጋል ኦንኮንት 500 ቪላጅ ኪ ሶምፓ ኤሌክትሪፊ
በሴኔጋል 500 መንደሮች የኤሌክትሪክ አገልግሎት አያገኙም። ምክንያቱም የኤሌክትሪክ ኩባንያው ለ25 ወይም ለ30 ሰዎች ብሎ የኤሌክትሪክ ገመድ ወደ መንደሩ አይዘረጋም። ኤሌክትሪክ ከሌለ ደግሞ የቴሌፎን ኩባንያው አንቴና አይተክልም።
በገጠር ላለ አንድ መንደር የኤሌክትሪክ ኃይል ለሚያዳርሱት 3 በፀሐይ ኃይል የሚሰሩ ተሳቢ ጄኔሬተሮችን ለመስራት $16,000 ይፈጃል። ለእጅ ባለሙያዎች ስልጠና በመስጠት ጄኔሬተሮችን እንዲገነቡ ማስቻል የፕሮጀክቱ ትልም እንደሆነ ፓፓ ሲሴ ገልጸዋል።
አሁን ደግሞ የአሜሪካ ምርጫ ስርዓት ወደ ተመለከተው ማብራሪያ እናልፋለን። አሜሪካውያን ፕሬዝዳንቶቻቸው የመርጡበት የምርጫ ስርዓት ኤሌክቶራል ኮሌጅ ይባላል። ይህ እንዴት እንደሚሰራ የተናዳውን አጭር ዘገባ ደረጀ ደስታ እንደሚከተል ያሰማናል።
እያንዳንዱ ፓርቲ ፕሬዝዳንታዊ እጩውን ከወሰነ በኋላ ፕሬዝዳንቱ በጠቅላላው ምርጫ አብሮት የሚወዳደረውን አጋር ይመርጣል። ከዚያ በኋላ ለዋናነትና ምክትል ፕሬዝዳንትነት የሚወዳደሩት እጩዎች የወሩ የመጀመሪያው ማክሰኞ በሚውልበት እንደ አውሮፓ አቆጣጠር ህዳር 5 ለሚደረገው ምርጫ ለመዘጋጀት በከፍተኛ ደረጃ ይንቀሳቀሳሉ። በምርጫው ቀን ድምጽ ለመስጠት የተመዘገቡ መራጮች ለፕሬዝዳንትነት የቀረቡትን የፓርቲያቸውን እጩ ለመምረጥ ወደየአካባቢያቸው የምርጫ ማዕከል ይሄዳሉ። አሸናፊው ፕሬዝዳንት የሚወሰንበት አግባብ የኤሌክቶራል ኮሌጅ የሚባለው ስርዓት ነው። ኤሌክቶራል ኮሌጅ በየክልሉ በተካሄደው የድምጽ አሰጣጥ ውጤት መሰረት የተመደቡ ተወካዮች ወይም መራጮችን ያቀፈ ነው። ብዙ ህዝብ ያላቸው ክልሎች ብዙ መራጮች አሏቸው። አነስተኛ የህዝብ ብዛት ያላቸው ግዛቶች ያነሰ ድምጽ ይኖራቸዋል። ብዙ ህዝብ ያላቸው ክፍለ ግዛቶች ብዙ መራጮች አሏቸው። አነስተኛ የህዝብ ብዛት ያላቸው ክፍለ ግዛቶች ያነሰ ድምጽ ይኖራቸዋል። የፕሬዝዳንትነቱን ቦታ ለማግኘት እጩ አብላጫውን ወይም 270 መራጮችን ማሸነፍ አለበት። ተወካዮቹ መራጮች ምርጫው ከተካሄደበት ከአንድ ወር ገደማ በኋላ ዘይተው ድምጻቸውን ይሰጣሉ። አዲሱ ፕሬዝዳንት ግን ቃለ መሐላ እስከሚፈጽምበት የጥር መጨረሻ ወር ድረስ ስራውን በይፋ አይጀምርም። አብላጫውን ወይም የተወካይ መራጮችን 270 ድምጽ ማሸነፍ አለበት።
ተመልካቾቻችንና አድማጮቻችን እየተከታተላችሁ ያላችሁት ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የአሜሪካ ድምጽ የማክሰኞ ምሽት ዝግጅታችን ነው። የአሜሪካ ድምጽ የአማርኛ አገልግሎት በየቀኑ ከሰኞ እስከ እሁድ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ይደመጣል። ዝግጅቶቻችንንም በዌብሳይታችን amharic.voenews.com በፌስቡክ @voenews ላይ በትዊተር ወይም አባውን አጠራር ኤክስ ሃሽታግ ቪኦኤ አማሪክ ላይ እንገኛለን። ኢንስታግራም እና ዩቲዩብ ላይም ዝግጅቶቻችን ይገኛሉ። በእንደዛም በማምራት የተለያዩ ዝግጅቶቻችንን መከታተል እንደምትችሉ መጠቆም እንወዳለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪ ስልክ መስመራችንን 202-205-9942 የውስጥ መስመር 14 አስተያየታችሁ በድምጽ በተቀረጸው መመሪያ መሰረት አኑሩልን ይደርሰናል። የዋትስአፕ ቁጥራችን ደግሞ 202-251-3505 ነው። መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። በኢሜይል ታገኙ ስትፈልጉ horn@vns.com ላይ የምታገኙ ይሆናል። በዚህ ቀደም ብዬ በገለጽኩላችሁ አድራሾቻችን መልእክቶቻችሁን ብታስቀምጡልን ይደርሱናል። እኛም በዛ መሰረት የተለያዩ ዘገባዎቻችን ወደናንተ የምናደርስ ነው የሚሆነው። አሁንም ቆይታችሁ ከአሜሪካ ድምጽ ዝግጅት ጋር ይሁን።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምጽ VOA።
አሁን ወደ ምሽቱ የመጨረሻ ዝግጅታችን እናልፋለን። የዘንድሮን 12ኛ ክፍል አገር አቀፍ ፈተና ከወሰዱ 674823 ተፈታኞች ውስጥ 5.4% ብቻ ማለፋቸው እጅግ በጣም እንዳስደነገጣቸውና እንዳሳዘናቸው ተማሪዎችና መምህራን ለአሜሪካ ድምጽ ተናግረዋል። ሐሳባቸው ካጋሩ ምሁራን መካከል በደቡብ ካሊፎርኒያ ማሳቹሴት ግሎባል ዲፓርትመንት ዋና ስራ አስኪያጅ ዶክተር ሐዋኒ ንጉሴ ጋር ከአሜሪካ ድምጽ ያደረገው ቆይታን ኤደን ገረመውና ታብራ ቆይታ ያደረገችው እንደሚከተለው እናንተ ይቀርባል።
አንድ ልጅ ተምሮ ወደቀ ስንል ከመጀመሪያው ጀምሮ እየወደቀ እንደነበር እንዳላየነው ነው አንደኛ ነገር የሚያሳየው። ሶ እኛ በእንግዲህ በእኛ በስራ አኳያ 3 አመት 4 አመት ላይ ልጆች አንዳንድ ነገር ሲያቅታቸው እናያለን፣ ሲከብዳቸው እናያለን። እና ዋናው ስራችን ያንን እነሱን መፍትሄ እንዲያገኙ ማገዝ ነው። ለማንበብ ይሆናል፣ ሂሳብም ሊሆን ይችላል፣ ከሌላ ሰው ጋር መስማማት ሊያቀታቸው ይችላል። እና እሱን እያዳበርን ከሄድን ያንን ጥንካሬ ይዙና አንደኛም ክፍል ሆነ አራተኛም ክፍል በሁለትና በሶስት አመት እንግዲህ የተማሩትን ነገር ነው አይደለ እየከበደን ሲመጣ እነርሱ ግን እያያዙ ያልፋሉ ማለት ነው። ኢትዮጵያ ውስጥ አሁን ስናየው ያ እነዚህ 95% ወደቁ ስንል ስንቶቹ ቅድመ አንደኛ ትምህርት ቤት ሄደዋል? ስንቶቹ ያንን ምሰሶ የምንለውን አይደለ ዋና የትምህርት ክፍልን ማዳበሪያ መቼ ይዘዋል? አንድ ነገር የማሰስ ወይም የልጆችን እውቀት የመገንባትም ሆነ የማሰስ ችግር አለ። ብዙ ጊዜ በአንደኛና በሁለተኛ ክፍል አንድ አስተማሪ አንዳንድ ልጆች ሲያቀታቸው እሱን ካላስተካከልን ያ ልጅ ያንን ክፍተት ይዞት ነው የሚሄደው። ሶ 95% ወደቀ የምንለው ከድሮም እየወደቁ የመጡ ልጆች ናቸው። ቢካዝ አሁን አንደኛ ያመጣቸዋል ልጅ ስማ ጠፋኝ ስትናገር ከልጅነቴ ጀምሮ ከአንድ እስከ ሶስተኛ ወጣ ነበር አለች። ስለዚህ ያንን ጥንካሬ የእውቀት ጥንካሬ ይዛ ነው የሄደችው ማለት ነው። ሶ እሱን ማስተካከል አለብን። ግን ልጆችን ጠቁመን ወደቁ ሳንል ምንድን ነው? ምን ውስጥ ከተናቸው? ምን ውስጥ አሳልፈናቸው ነው የእውነት ለመማር ያቃታቸው? ለመማር ጊዜ ቦታውንም ክፍተቱንም ማየት የምንችልበት ለማለት ነው።
እዚሁ ጋር ተያይዞ ስለ መምህራን የትምህርት ብቃት ጥቂት ነገር ብትይን።
መምህራንም ላይ ክብደት መጨመር አንዳንዴ ያስቸግራል አይደለ? እነርሱ ራሳቸው ድጋፍ አላቸው ወይ ለመብቃትና ለማስተማር ድጋፍ አላቸው ወይ ብለን ማየት አለብን። አንድ አስተማሪ 50-60 ተማሪ ካለው የመጀመሪያው የትምህርት እንግዲህ ስልት አስተማሪና ተማሪ እንዴት ግንኙነት አላቸው የሚለው ነገር ነው አይደለ? ሶ ክላስሩም ውስጥ አንድ አስተማሪ 60 ተማሪ ማለት የእውነት ከባድ ነው ኤደን። በተለይ ያደጉ ሲመጡ አይደለ? አንድ ክላስሩም ውስጥ ከ20 በላይ ተማሪ መኖር የለበትም የእውነት ማስተማር ከፈለግን ማለት ነው። ለአስተማሪዎች ያለንም ክብርና ድጋፍና አስተማሪዎች ደግሞ እያስተማሩ ያሉ ብዙ የትምህርት ፕሮፌሽናል ዲቨሎፕመንት የምንለው አይደለ? በእውቀታቸው አዳዲስ ክህሎቶች፣ አዳዲስ መንገዶች አሉ። እሱን እንሰጣቸዋለን ወይ? ለምን? ተማሪ እኮ አድጓል፣ ተለውጧል፣ አስተሳሰቡ፣ የሚያየው ነገር ሁሉ ተለዋውጧል። የምናስተምረው ነገርና የአስተማሪ ደግሞ ችሎታው ከአስተማሪ ከተማሪ እኩል ነው? ከተማሪ በላይ የሚያደርገው ከክፍያም አንጻር ከኢቨን የአንድ ትምህርት ቤት አንድ ትምህርት ክፍል ሁሉ ነገር ተሟልቷል ወይ?
አድማጮቻችን የዚህ ሙሉ ዝግጅት በዌብሳይታችን ላይ ታገኙታላችሁ። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።